ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ እንደምን ሰነበታችሁ? ውድ ኢትዮጵያውያን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ፍሩለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ድቦለድ አንድ ለናቱ መጽሐፍ ትረካ ክፍል 8 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንፋስ ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ
ክፍል 8
አጠቅሎ ፈረስ ካሳብሎስ ማርባር ይሸበራል ኢየሩሳሌም እኔማዩ ትርክባይ የምሸሽ ፈረሱ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔማዩ ትርክባይ የምሸሽ
ምዕራፍ 11 እኔ እነግስ ፍቅረ ኢየሱስ የተባለው መጽሐፍ በስምንተኛው ሺህ ጊዜ ሁሉም እኔ እነግስ እያለ አንዱ ባንዱ ላይ ይነሳል ይላል። እውነት ነው። በየዘመኑ በብዙ ሀገሮች እኔ እነግስ የሚለው የትንቢትና የትዕቢት ቃል በአስደናቂ ሁኔታ ሲፈጸም ታይቷል። በብዙ ሀገሮች የመንግስታቱ መሪዎች ሲገለባበጡ በየመቱ የሚደረገው የመንግስት ለውጥ በሀገራችን ያውም የትውልድ መሬት በሚባለው ክፍል በየመቱ የሚደረገውን የጭቃ ሹምነት ለውጥ ወይም ከፍተኛ የግብዝና አበል ኑሮ ተወላጆች ሁሉ የሚጣሉበትን የሀብታም ቤተክርስቲያን የግብዝና ሹመት ይመስላል እንጂ አንድን ነጻ ሀገር የሚመራ መንግስት ለውጥ ሊመስል አይችልም። ከዚህ ላይ ያለው ችግር የሰዎቹ መለዋወጥ አይደለም። በየተራ መተሳሰሩ መገዳደሉም ግድ የለም ችግር አይደለም ይባል። ነገር ግን አንድ የጸናና ጥሩ አመራር ያለው መንግስት ኑሮት ጥሩ ግሮ ሰርቶ የራሱን ተክላላ ኑሮ መለወጥ ለሚፈልገው ያገሩ ህዝብ እድገት አላማው ስልጣን ሽሚያ ብቻ የሆነው ይህ አይነቱ ለውጥ ዋና እንቅፋት እየሆነ መገኘቱ ነው። በሀገራችን ይህ አይነቱ የኔነት ደዌ ተነስቶ ኢትዮጵያ ህዝብ ከታላቅ ችግር ላይ የወደቀበትና ከመጨረሻው ውድቀት ላይ ሊደርስ ተቃርቦ የነበረበት ጊዜ ግን በታሪካችን ዘመነ መሳፍንት እየተባለ በሚጠራው ክፍለ ጊዜ ላይ ነው። በዚያ ጊዜ እያንዳንዱ ራስ እያንዳንዱ ደጃዝማች ሲቃዥ የሚያዝረው በአክሱም ሲሆን ቤተክርስቲያን ታላቅ በዓል ተደርጎለት ነጋሪቱ፣ መለከቱ፣ ጥሩምባው፣ እምቢልታው፣ እንዚራው እየተደባለቀ እልልታው፣ ሆታው መሬት እያነቃነቀ ዘውድ ሲደፋ ነበር። እንደትም ይሁንና አብዛኛው ስልጣን ተሿሚ ራሱ የዘውድ መስያ በመሆን ፈንታ በሰላ ጎራዴ ከአንገቱ ላይ ተበጥሶ ወድቆ በየጦሩ ሜዳ እየቀረ በዚያም ያልፈው መንገደኛ ሁሉ የነገሌ አጥንት እያለ የሚተርትበት የራስ አጽም እየተወ ያልፍ ነበር። በዚህ ሁኔታ ሁሉም ለየራሱ እነግስ ሲል በመካከሉ የተጎዳው መላው የኢትዮጵያ ህዝብ ነው። በጣም የሚያሳዝነው ኢትዮጵያ ያ አይነቱ እድል ከደረሰባት ጊዜ አስቀድሞ እንደነ ካሌብ፣ እንደነ ገብረ መስቀል፣ እንደነ ላሊበላ፣ እንደነ አምደ ጽዮን፣ እንደነ ሰርጸ ድንግል፣ እንደነ ዘርዓ ያዕቆብ፣ እንደነ ናዖድ፣ እንደነ ዳዊት፣ እንደነ ፋሲል፣ እንደነ አድያም ሰገድ፣ እንደነ ገላውዲዮስ፣ እንደነ ጻድቁ ዮሐንስ ያሉ ታላላቅ ነገስታት የነበሯት መሆኑ በመላ ኢትዮጵያ ሲታወቅ በዚያ ጊዜ ከነሱ አንዱ ለመሆን ምኞት ይሁን ሐሞት፣ እድልም ይሁን ጉልበት፣ ተስፋም ይሁን ሃይማኖት ያለው አንድ እንኳ አለመገኘቱ ነው። እርግጥ ነው ዘውድ መድፋት ሁሉም ይመኙ ነበር። ግን ከዚያ በኋላ ያለው ምኞታቸውና ዓላማቸው ከጎንደር ከተማ አካባቢ ሳይወጣ ታፍኖ ቁጭ ይል ነበር። ጎን የተሰማው ሁሉ በየፊናው እየተነሳ ያችን ለጉድ የተቀመጠች ያችን ባስ ይማበል በተሸፈነ ዓለም ብቻዋን ብቅ ብላ የምትታይ ደሴት ያችን ባራራስ ተራራዎች ላይ አፋ የፍጡራንን ዘር ጨርሶ ከመጥፋት እንዳዳነች የኖኅ መርከብ የአፍሪካን ክፍለ ዓለም የነጻነት መርከብ በተራራዎቿ አናት ላይ አሳርፋ በማቆየት ጨርሶ ከመጥፋት ያዳነች አገር ያችን ለታምር የተፈጠረች ኢትዮጵያ በየጎኗ ይዘው ይጎነታትሏት ነበር። ዓላማቸው የግል ፍላጎት ብቻ የሆኑት አንዳንድ መሳፍንቷም ለራሳቸው ጠቃሚ መስሎ ከታያቸው የሀገሪቱ አፍቂ ጠላቶች ከሆኑት ጋር እንኳ ተሻርከው ተወዳዳሪ ወንድማቸውን ለማጥቃት ይነሱ ነበር። ደጃዝማች ማሩም ለነበራቸው የመንግስት ፍላጎት በጋብቻ ሰርጋቸዋለሁ ብለው ካሰቧቸው ሰዎች ከልጃቸው ባል፣ ከደጃዝማች ወይና ከሚስትራቸው ወንድም ከራስ ኢማም ጉብሳ ጋር በስልጣን እና በግዛት ሽሚያ ተጣሉ። ራስ ኢማም ጉብሳም በዘመኑ ይሰራበት የነበረውን የጭካኔና የሰው መፍቻ ዘዴ በመከተል ክርስቲያኑና ለአማራው የደጃዝማች ማሩ ግዛት ርኅራኄ እንደማይኖረው ያመኑበትን የወሎን የእስላም ጦር ለቀቁበት። በጊዜው የነበሩ መሳፍንት አንዱን ክፍል በጣም ለማጥፋት ሲፈልጉ በዘር፣ በሃይማኖት ወይም ባለፈ ግጭት ምክንያት ቂምና የመበቀል ፍላጎት ያለውን ክፍል መርጠው ይልቁበታል። አይወዲያ ቂም መሐይምነት መሐይምነት፣ ለራስ ወገን መቅናት ለራስ ወገን መቅናት ምን ይነገራል? ራሱን አውሎ የሚገባው ጎበዝስ ራሱን ተከላክሎ ራሱንም አጥቅቶ ይሞታል። አይ ሴቶች፣ አይ ህፃናት፣ አይ ሽማግሌዎችና መበለቶች፣ ጉዱ መከራው በእነሱ ላይ ነበር። እንደ በግ እየተጋደመ በሰይፍ በጎራዴ በካራ የሚታረደው የሚሰለበው የሚቀጠለው አብዛኛውን ጊዜ ያ ሴቱ ህፃኑና እርጅና የተጫነው ነበር። ያፈረሱ ቄስና ደብተር እንኳ ገብተው እንዲረግጧቸው የማይደፈሩት ቤተ መቅደሶች ይበዘበዙ። ህጋዊ ቄስ ወይም የቅስናና ከዚያ በላይ የሆነ የስነት ማዕረግ ያለው ድንግል መነኩሴ ካልሆነ በቀር ንጹሕ ዲያቆን እንኳ እንዲነካው የማይፈቀደው ጽላት ተወርጉሮ ይረገጥ ነበር። ይህ ሁኔታ ከተፈጸመባቸው ብዙ ቀኖች አንዱ የራሲ ማምጦር ደንቢያን የወረረበት ቀን ነው። እጁ ከወልዶና ካዳል የተጠራቀመው የራሲ ማምጦር ደብረ ታቦር ተነስቶ ሲመጣ በየመንገዱ የበጌን ድርን ህዝብ እየበጠበጠ ካለፈ በኋላ ፍርቃ በር ደርሶ ወደ ደጃዝማች ማሩ ግዛት ሲገባ የደረሰበትን ሁሉ ቤት ማቃጠል፣ ከብቱን መንዳትና ሰውን መግደል ጀመረ። ይህ ነገር በመላው ደንቢያ ቢሰማም የጀግናውን የማሩን ግዛት እስከ ከተማው ጥግ ደርሶ የሚወር ጦር አለ ብሎ ያመነ ስላልነበር በመሀል ደንቢያ ያለው ህዝብ ሁሉ ጸጥ ብሎ የዕለት ተግባሩን ያከናውን ነበር። የጨንክር ተክለ ሃይማኖት ቤተ ክርስቲያን መምህራንም ወንበር ዘርግተው ከማስተማር ለማቋረጥ ምክንያት የሚሆን አደጋ አለ ብለው አላሰቡም ነበር። ቸንከር ተክለ ሃይማኖት ቸንከር ተክለ ሃይማኖት ጎርጎራና ከመሀል ደንቢያ ድንበር ለጥብ ካለው የደንቢያ ሜዳ በመጠኑ ከፍ ብሎ ከሚታይ ጥቁር መሬት ላይ ያለ ደብር ነው። በአካባቢው ልዩ ልዩ የግራር ቁጥቋጦች ከሚገኙ በቀር እንደሌላው የደንቢያ ክፍል ሁሉ ገላጣ የሆነ ቦታ ነው። በዚህ አካባቢ ችፍግ ብሎ የሚታኘው ብቸኛ ዱር የቤተ ክርስቲያኑ አንፈድ ብቻ ነው። ቸንከር ተክለ ሃይማኖት በዘመኑ ገናና ከነበሩት ደብሮች አንዱ ስለነበር አንድ የታወቁ ታላቅ የመጽሐፍ መምህር ነበሩበት። ከኒህ ታላቅ መምህር መጽሐፍ ለማሄድ ከጎጃም፣ ከሸዋ፣ ከትግሬ ብዙ ተማሪዎች ያስከተሉ የቅኔ፣ የዜማ፣ የአቋቋም መምህራን ይሰበሰቡበት ነበር። መጽሐፍ የሚያሄደው ከታላቁ መምህር መደብ ስር ትንንሽ አትሮኖሱን ዘርግቶ ጥሪ ንባቡን ብዙ ቤት ይዘይበረ በመቅረሲያን እያለ ሲያነብ መምህሩ ብዙ ቤት ዘይወረ በመቅረለትያን እንጨት ጠርበው ድንጋይ ያለዘበው ጣዖታትን በሚያመልኩ ዝንጎች ምክር የማይሄድ ንዑር ነው ክቡር ነው ሲሉ ተማመሪውም የመምህሩን ቃል ካዳመጠ በኋላ ወለህጎ ያነብብ መዓልተ ወለሊተ ይልና ንባቡን ይቀጥላል። መምህሩም እንደተለመደው ከንግግራቸው በፊት ቃሉ ሳይጠፋቸው እንደጠፋባቸው አድርገው የሚፈልጉባትን የምትል ነገር ካቃሰቱባት በኋላ ህጉንም በቀንና በሌሊት የሚያነብ እንጂ ቀንስ ይሁን ሌሊት እንዴት ይነበባል ቢሉ ቀን ይትሰርቅ ይትቀትል የሚለውን ሲያነብ ብሎ ማታ ሰርቅ ቅትል የሚል ፈተና ሊመጣበት ቀን ያነበበውን አስቦ ለሊት ይፈጽማልና አንድም ሲሉ ተማሪው ቃላቸውን እያዳመጠ ሲያነብ የቅኔ መምህር ከአንዱ ጽድዛፍ ስር ቁጭ ብሎ ደበሎ የለበሱ ብዙ ተማሪዎች በጥጉ ተቀምጠው ሲያዳምጡ አንዱ ደበሎ ለባሽ ሲቆጥረው ያረፈደውን ቅኔ ሲነጥ መምህሩ እያረመ ሲያስተካክልለት ከዚህ ላይ ዜማ ሰብረሃል፣ ከዚህ ላይ ፍርቅ ጸያፍ አግብተሃል፣ ሶበ በሚል ቃል ቅኔ አይጀመርም እያለ ሲያስነግረው የዝማሪ መስዋዕቱ መዝገብ ከፊቱ መጽሐፍ ዘርግቶ ለሚማረው ዝማሪ ጀማሪ ተማሪ አርኩ ለመራዊ የሚለውን አንቀጽ እንደመሰንቆ በሚያነበንብ ድምፅ ሲያንቆረቆርለት የዜማው መምህር ጾመ ድጓ ድሮ ጨርሶ ድጓ ለሚማረው ተማሪው ተዛልዎ የሚለውን አንቀጽ ያገኝለትና ተማሪውም የቸንከር ቤተክርስቲያን አጸድ በአራቱም ማዕዘን ከፍሎት በሚወጣ ድምፅ ይጮ ነበር። የጳጳሙ መምህር ከአንዱ ወይራ ዛፍ ስር ቁጭ ብሎ የሚያዝያ ጊዮርጊስ ክብረ በዓል ዜጎች አንዱን ቅዱስ ጊዮርጊስ ሶበ ተከለለ ደሞ ማይ ባህሪት እምነትናሉ ፈልፈለ እያለ የቁሙንና የመረግዱን ጸናጽል አጣጣል ጣቱን በማፏጨትና እጁን ዝቅና ከፍ በማድረግ ያስተምር ነበር። ከዚህም በቀር ወንበሩ ያልሆነው ተማሪ በየዛፉ ስር ወይም በየጎጆ ሆኖ አንዳንዱ የፈኔል ጥላ የፈኔል ምንጣፍ ለኮፋዳ የሚሆን ግርሽ ስራ ሲሰራ፣ አንዳንዱም ደፋ ፈጽቅ የፈኔል ጎልጎታ የተሻለ የጽህፈት ችሎታ ያለውም ታላላቅ መጽሐፍ ይጽፍ ነበር። አንዳንዱም ብራና ሲራመም ሲዳምጥ ቀለም ሲያሽ ይገኝ ነበር። በዚህ ጊዜ በእድሜው ወደ 10 ዓመቱ ተዳርሶ የነበረው ካፍራም ጾመ ድጓ ሁለት ጊዜ ዘልቆ ሶስተኛውን ክለሳ ደብረ ዘይት ላይ ደርሶ ነበር። በዚህ ቀን ወንበሩ ስላልነበር ዘወትር እንደሚያደርገው በየዛፉ ጎረጎምባ እየኖሩ አንዳንድ የቤተ ክርስቲያን ዕቃዎች በሌሊት የሚያበላሹ ሽኮኮችን ለማደን ትልልቅ ዛፎች ፍግ ብለው ወደሚገኙበት በኩል ሂዶ ነበር። በተለይ የዚያን ዕለት ጠዋት የቤተ ክርስቲያኑ ዕቃ ጠባቂ መነኩሴ ካሳን ጠርተው፣ ካሳ እኒህን ሽኮኮዎች መጨረስ አቅቶህ ዕቃውን ፈጁብኝ እኮ፣ ባለፈው ዓመት ደህና ሳርፈኸኝ ነበር፣ ዛሬማ ያን የምትወደውን ድርሳነ ማህያዊ በጓዳ ረስቼው ኑሮ ጨርሳው አደረች ብለውት ስለነበር እንደሚያውቅበት በወፈንጠር ወጥመድ እያነቀ ለመፍጨት ቆርጦ ወጥቶ ነበር። አንዳንድ ትላልቅ ተማሪዎችም ከሽኮኮ ወድቃ ውስጥ የትምህርት አብነት አለ እያሉ በወጥመድ እየያዘ የሚገድላቸውን ሽኮኮዎች ይሸሙባቸው ስለነበር ካሳ ሽኮኮዎችን ሲገልጽ በሁለት ምክንያት ነበር የሚደሰተው። ሽኮኮዎች በሚመጡበት አንድ የዋርካ ጎረጎምባ ጥግ በአንድ የልምጭ እንጨት ጫፍ ላይ የወጥመዷን ገመድ ካሰረ በኋላ እንጨቱን አስጎንብሶ ወፈንጠሯን አዘጋጅቶ እንደጨረሰ በወጥመዱ ስር ሽምብራዎች በትኖ ችፍግ ባለው የአገን ቁጥቋጦ ስር ተሸጉጦ የሽኮኳን መያዝ ሲጠባበቅ ከቤተክርስቲያኑ አካባቢ ባሉት ዛፎች ስር እንደዚያ ተሰራጭተው በሚንጫጩት መምህራንና ተማሪዎች ላይ ከቃላት አገላለጽ በላይ የሆነ እጅግ የሚዘገንን ዱብዳ ወድቆባቸው አየ። ነፍጥ፣ ጎራዴ፣ ጦር የያዘ ትልልቅና ትንንሽ ካራ የታጠቀ ቁጥር ስፍር የሌለው ወታደር እነዚያን ከመቶ የማይበልጡ እነዚያን በትር እንኳ ያልነበራቸው ሰዎች በቅጽበት ተቀራመጣቸው። የክርስቲያን አምላክ የሟቾቹን ቁጥር ለማሳነስ ሲል ግማሹ ተማሪ ቅኔ ለመቁጠር ወደ እየሜዳው፣ ግማሹ ቁራሽ ለመለመን ወደ እየሰበካው እንደተበተነ በተለይም ካታ ሽኮኮ ለማደን ወጥቶ በጥቅጥቅ ቁጥቋጦ ስር እንደተደበቀ ይህ መቅሰፍት ደረሰ እንጂ ያ ሁሉ ቁጥሩ ከአምስት መቶ በላይ የሆነ ተማሪ በአንድ ላይ ተሰብስቦ በሚገኝበት ጊዜ ያ ምህረት የለሽ የራስ ኢማም ጦር ቢደርስ ማኑሮ ሁሉም አለቁ ማለት ነበር። በእነዚህ ቁጥራቸው መጠነኛ በሆነ መምህራንና ተማሪዎች ላይ የወደቀ ጦር አብዛኛውን ጊዜ በጉራቤ አንገት አንገታቸውን በመቅላት እንዲሁም በጦር በመውጋትና በካራ አጋድሞ በማረስ ሲጨርሳቸው አንዳንዶቹን ብቻ ሩጠው በቤተ ክርስቲያኑ አጸድ ውስጥ ባለው ዱር ለመሸጎት ሲሞክሩ በጥይት እጅ ቀለበ ጣላቸው። ሙቶ ማረፍ ሴት አለ ጉራዴ ለመሰንዘር ጦር ለመወርወር ወይም ጥይት ለመተኮስ ከተደረገው ቅልድል ይልቅ የሟቾቹን ብልት ለመስደድ የተደረገው ቅልድል ብዙ ግፊያና ትርምስ ይታይበት ነበር። የተማሪ ወዳጅ ቢቀር ምን አባቱ ሾተት ይመዙበት ይላል ባዛኝቱ የሚባለውን ያህል ልዩ ፍርሃት ባይታይባቸውም ከእነዚያ መቶ የሚሆኑ መምህራንና ተማሪዎች መካከል አንዱም መልሶ የማጥቃት ሙከራ አላደረገም። ምን ያርጉ? ጠላታቸው ያን ያህል ብዙ፣ ያን ያህል በጦር መሳሪያ ደረጀ፣ እነሱ ያን ያህል ትንሽ ምንም መሳሪያ የሌላቸው፣ እንዲሁም ስለ ጦርነት ምንም የማያውቁ ከዚህም በቀር ሳያስቡት የተያዙ ምኑን ይጨብጡት? ካሳ በዚያች አጋም ቁጥቋጦ ስር ተሽጉጦ ይህን እጅግ አሳዛኝና አበሳጭ ግፍ ሲመለከት የሕፃን ልቡ በአዘን ተቃጥሎ በብስጭትና በቁጭት አረረ። አንዱ ወታደር የአንዱን ተማሪ ወይም መምህር አንገት በጎራዴ ሲለጋው ሲያይ ምንም መናገሩን ሳያውቀው ቀስ ብሎ ኧረ ብትስ ያርግህ፣ አቤት መጨከን፣ አረረረረረ ቁመት ያርግህ፣ ምን ያለው ጉዳ ነው አያ ይል ነበር። ከዚህም በቀር በንዴት ከንፈሩንና ጣቱን በጥርሱ እየነከሰ እንደዚያ ይወዳቸው ለነበሩት አስተማሪዎች፣ በእድሜ ጓደኞቹ ለነበሩት ሕፃናት ተማሪዎችና ለአንዳንዶቹም በጣም ይወዱት ለነበሩት ትልልቅ ተማሪዎች ስቅቅ ብሎ አለቀሰ። የራስ እነዚያን ምስኪኖች መምህራንና ተማሪዎች ገሎና ሰልቦ ከጨረሰ በኋላ ወደ ቤተ ክርስቲያኑ ሂዶ ሳንቃውን ሰብሮ ገብቶ ንዋየ ቅድሳቱን ምንም ሳይቀር ዘርፎ ሲወጣ ካሳ በሕፃንነት ስሜቱ ባለው ጥብቅ እምነቱ አሁን አብዮ ተክለ ሃይማኖት ከዚያ ጸድ ክልል ሳይወጡ በተአምር ይፈጇቸዋል ብሎ አምኖ ነበር። ሌላው ሲቀር እንደዚህ ያሉት ሰዎች እንዴት ደፍረው መቅደስ ገቡ? አብየስ እንትስም ብለው አዩአቸው? የለም አሁን በቤተ ክርስቲያን ሲወጡ በመብረቅ ይፈጇቸዋል ብሎ አሰበ። እነዚያ ግፈኞች ወታደሮች ግን ቤተ ክርስቲያኑን ከበዘበዙ በኋላ ዕቃ ቤቱን ደግሞ ለመበዝበዝ ወደ እሳተ ከላው እየተራኮቱ ሄዱ። የዕቃ ቤቱ ጠባቂ መነኩሴ ግን የሚደረገውን ሁሉ ሲያዩ ቆይተው ስለነበር ሰላም የመጣውን በዚህ እዘርከዋለሁ፣ በክፉ የመጣውን በዚህ እዘርከዋለሁ የሚባልበትን ላዩ መስቀል ታቹ አንጀት የሚዘረግፍ ምዝራት ያለበትን የብረት ዘንግ ለዕቃ መጠበቂያ ተተቀመጠው አዲስ ሰይፍ ጋር ይዘው የሚገባቸውን ሰርቶ ሰማዕትነትን ለመቀበል በእሳተ ከላው ታዛ ቆመው ይጠባበቁ ነበር። የራሲማን ወታደሮች በዚህ ጊዜ እንኳን ሰው ወስ በቤተ ክርስቲያኑ አጸድ አካባቢ ትገኛለች ብለው ስላላሰቡ ለመዝረፍ ብቻ እርስ በርሳቸው እየተጋፉና እየተተራመሱ ወደ ዕቃ ቤቱ በር ደርሰው የበሩን ሳንቃ መስበር ሲጀምሩ ደፋሩ መነኩሴ የመድኃኔዓለም ባሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ሲጮሁ ከዛ አቡነ ተክለ ሃይማኖት ተአምር ሊሰሩ ነው ብሎ ከተቀመጠበት ብድግ ብሎ ወደዚያ በቀጥታ ሲያይ ሌላ ተክለ ሃይማኖት ራሳቸው ከሌላው ሰውነታቸው ሁለት ቃዳ መሬት ርቆ ወድቋል። ብልታቸው ተቆርጦ ወደ ቀረጢ ተከቷል ብሎ ሲያለቅስላቸው የነበሩትን አቡየ ያን አስፈሪ ምዝራታቸው ፊት ለፊት ያቆበቆበ አለሁ አለሁም ሊል ከነበረው አለቃ የሚመስል ሰው ደረት ላይ ምዝራቱ በጀርባው በኩል መስቀሉ በፊቱ በኩል ሲታይ ድረስ ቀጠቀጡበትና ከተዘረጉት እጆቹ ጋር ሲታይ አራት ማዕዘን መስቀል አስመስለውት እዚያ ሲሰነዝሩት በሚያሳየው ብልሽታ ብቻ ፈሪ ሊገድ የሚችል በሚመስል ሳይት ያን በፈንታው ዱብዳ የወደቀበት ሰራዊት እጃቸው እንዳጋጠማቸው መጨፍጨፍ ጀመሩ። ማንን ከማን ይለዩት? ሁሉም ሲሳይ ቁጭት፣ ፍርሃት፣ ድፍረት፣ ሲቃባንትነት ተደራርበው እኔም የመጀመሪያውም የመጨረሻውም የጦር ሜዳቸው የቸንከር ተክለ ሃይማኖት ቤተክርስቲያን ቅጥር ግቢ የሆነ መነኩሴ ስላወገሿቸው የብዙ ሰዎችን ራስ ወደ ጉልቻነት ሊለውጡ ቻሉ። ሁሳር ያጋም ድሩን ለሱ የሚሰው ቆራጥ ልጅ ድሩን በጣም ወደደው ነበር። አሁን ደግሞ ይብሱ ወደዳቸው። የሕፃን መንፈሱ ጋለበት። ያቁም ማነስና በእጁ ምን መሰሪያ ለመኖሩን ባይ እንዳባ የመድኃኒዓለም ባሪያ ተስማ ወልዶን ተስቀደሰ አይደለም ለፍሎ በራሲ ማሞተደሮች ላይ ቢወድቅ እንድትስ ባለው ነበር። ግን ደለም ይዘው ሲደርስ የመድኃኒዓለም ባሪያ ያለ አባ ከሰሩት ሰማይ ከመድር የሚልቀውን ያህል የራቀ ከፍተኛ ሥራ ስለሚሰራ አሁን ይቀርበል። አሁን ዝም ብሎ ነፍሱን ያጥራፍ። ከራሲማ መተደሮች አንዱ አባ ልክ እንደ ቆሰላው በእብደት ከዚያም አስዝ መካከል ገብቶ ብዙ ሰዎች እንዳፈላሹ ሲያይ እየታቀባበለና ወደ ቤተክርስቲያን ተጠግቶ ቤተክርስቲያኑ እንደሚያቃጥል ሁሉ ሽሹ እሳት መነሳቱ ነው ወደ ድሩ ግቡ አለ። ከዛ ወደ እርሱ የሚሄዱበት መስሎት ሆዱ ብቻ ብቻርበት ከዚያ ወጥቶ ለመሮጥ ማሰበ። ነገር ግን አባ ቤተክርስቲያኑን የሚያቃጥለውን ሰው ለመጨፋት ወደ እሱ ዘወር ብለው ከሰራዊቱ ነጠል ሲሉ ተንኮለኛውና ዘዴኛው ወታደር ደረታቸውን በጥይት ሰነጠቃቸውና ወደቁ። ምንም ነገር የማያውቀውን የአባን ሰውነት ለመስደብ የተደረገው ግፊያ በምንም ሁኔታ ሊገለጽ የሚችል አልነበረም። አንዱ ባንዱ ጎን፣ አንዱ ባንዱ ጀርባ ተደራርቦ ሁሉም ተራተራው መዞ አባሪታ ላይ ሲረባረቡ ኃይለኛ ነፋስ ከመሬት ጋር እንደተጣበቀው ያደገ ያገዳ እህል ሁሉም ተጨፋፍቀው መሬት ላይ ይለሻሉ። ያ ሁሉ ካራ ወደ አባ ጉያ ሲላክ የብዙ ሰዎች እጅ ስለተወጋና ስለተቆረጠ አንዱ የቀናው ቆርጦት ሲሸሽ ሁሉም ተስፋ ቆርጦ በተነሳ ጊዜ ከብዙዎች እጅ ደም ሲንጠባጠብ ይታይ ነበር። ካሪቱን ሰብረው ያለውን ሁሉ ነገር ከዘረፉ በኋላ ዘረፋቸውን ሲቀጥሉ ከበለሳ አስካገው ምድር የታዘዘውና በመንገድ የቆየው የማሩ ጦር ደርሶ ኑሮ የራሲማም ሰራዊት ከቸንከር አልፎ መሃል ደንቢያን መውረር እንደጀመረ በተፈረው ቁና የሚሰፈርበት ጊዜ ደረሰ። ያ ቤተክርስቲያን ሲቃጠል ከሚያይ ራሱ ቢቃጠል የሚመርጥ ህዝብ ይህን የመሳሰለ ጉድ መሰራቱን በተረዳ ጊዜ የራሲማምን ጦር መንፈስ ጨርሶ የሚገልጽ አንቲያውሬነት ጠባይ አሳየ። እንዲያውም በቁጥር ብዙ ብልጫ ነበረው። በንዴትና በበቀል ስሜት የዚያን ያህል ብልጫ ሲያሳይ የራሲማም ሰራዊት ወደ መጣበት ወደ ፍርቃበር ፊቱን መለሰ። ደግነቱ የሚበዛው ፈረሰኛ ስለነበር ለሽሽቱ ተስማሚ ነበር። እግረኛው ግን እንኳን ፍርቃበር አቸራ ማርያም ሳይደርስና መገጨት ሳይሻገር በእያለበት እየታረደ ቀረ። ፈረሰኛውም ወይና ማርያም አድርጎ ወደ ፍርቃ ሊገባ ሲል የበለሳውና የወገራው ጦር በዚያ ተጠምጥሞ እንዲጠብቀው ተደርጎ ኖሮ ገና ወደ ፍርቃ መስክ ሳይደርስ ልክ ከደንቢያ ድንበር ላይ ጠመደው። በዚያም ካገው ምድር እስከ ደንቢያ ካሉት የማሩ ግዛቶች የመጣው ጦር በኋላ ተከታተለው። የራሲማም ጦር በፊቱ በኋላውና በግራው ሊያንቀሳቅሰው የማይችል ሰራዊት ሲከበው ወደ ቀኙ እንዳያፈገፍግ ቀኙን ዘግቶ የያዘበት የማይደፈር ባላጋራ ደግሞ ሰማይ መስሎ የተዘረጋው የጣና ባህር ነበር። የደጃች ማሩ ጦር የቀኛዝማችነቱን ቦታ ለጣና ሰጥቶ ግራዝማችነቱንና ፊታውራሪነቱን ለደንቢያ ለወገራና ለበለሳ ደጅነቱን ለአገው ለአጨፈር ለአለፋና ለጣቁሳ ሰራዊት ሰጥቶ የራሲማምን ሰራዊት ከበበና አብዛኛውን ፈረሰኛ ለጣና ሐይቅ አደራ ሰጥቶ የቀረውን የጎራዴው ግደት ማስጠቀቂያ አድርጎ ከጨረሰው በኋላ ጥቂት ፈረሰኞች ብቻ አምልጠው ወደ ደብረ ታቦር ሊደርሱ ቻሉ። በደንቢያ ሜዳዎች ተዘርቶ የቀረው የራሲማም ወታደር አሸናፊው ክፍልና የደንቢያ ባላገር እየወጣ ሲፈትሽ ከብዙ ሬሳ ጋር እየወደቀ በሚገኘው ስልቻ ወይም ከረጢት ውስጥ ገንዘብ ወይም አንድ ጠቃሚ ነገር አገኛለሁ ብሎ ቢያነሳ በብዙዎች ይህን የመሰሉ ጦርነቶች ላይ እንደታየው ሁሉ የሚስቶቹ ጡቶችና የወንድሞቹ ብልቶች እየተሞሉበት ያገኝ ነበር ይባላል። የጀግኖች ማሩጦር በራሲማም ጦር ላይ የሚመስል በቀል በቀል ቢፈጽምም ደጃዝማች በበቀሉ አልጠገቡም። በተለይ ወደ ሸንከር ተክለሃይማኖት ራሳቸው ሂደው በመምህራኑና በተማሪዎች ላይ የተፈጸመውን የግፍ ግፍ ቤተክርስቲያኑ ላይ የተሰራውን ድፍረት ባዩ ጊዜ ልባቸው በታላቅ ሐዘን እና ቁጭት ተወጋ። ሕዝቡ ታዞ የሟቾቹ ሬሳ እንዲነሳና ከብዙ የደንቢያና የጎርጎራ አድባራት ካህናት ተሰብስበው ከፍተኛ ፍትሐት ተደርጎ እንዲቀበሩ ሲደረግ ደጃዝማች ማሩ ቁመው አስቀብረዋል። ደጃዝማች ማሩ ጨካኝ ቢሆኑም ይህን የመሰለው አረመኔነት እንግዳ ሆነባቸው። በታሪካቸውም ውስጥ በጦርነት ምክንያት ለሞቱ ሰዎች እጅግ ምርር ብለው ሲያዝኑና ሲያለቅሱ የታዩት በዚህ ጊዜ ብቻ ነው ይባላል። ከቀሩም በኋላ ወታደርም ይሙት ስራው ነው፣ ህዝቡም ይሙት በዘመዶቹ በምኖቹ በሚመጣበት ጠንቅ ነው። ከምንም የሌሉት በችግር ተቆራምደው እግዚአብሔርን ለማገልገል ከዘመዶቻቸው ከትውልድ ቦታቸው ተለይተው በሚገኙ የቤተክርስቲያን ጥገኞች ላይ ይህን የመሰለውን ግፍ የሚሰራ ምን አይነት አረመኔነት ነው ሲሉ በመገረም ተናግረዋል። ደጃዝማች ማሩ ከዚህ ወረራ በኋላ የመንፈስ ረፍት አላገኙም። ተልኮ የመጣ ውሻ ፈጀን እንጂ ላኪዎቹን መች አገኘናቸው አሉ በልባቸው። ወዲያውም ለጎጃሙ መስፍን ለደጃዝማች ጎሹ የሚከተለውን ደብዳቤ ጻፉላቸው። ይድረስ ለተከበሩ ወንድሜ ከደጃዝማች ጎሹ መስፍነ ጎጃም፣ ለጤናዎ እንደምን ሰንብተዋል? እኔ መድኃኒዓለም አይታማም ቁሜ እሄዳለሁ፣ ግን በአንድ በኩል እንደ ሞትኩ ሊቆጠር ይገባል። እኔ ብቻ አይደለሁም፣ አማሮች ክርስቲያኖች የምንባል በሙሉ ሙተናል። ራሲማም ባልተጠናቀቅኩበት ጊዜ ጠረፋችንን ተግፍ ከጦር ለመጠበቅ ብቻ በማስብበት ጊዜ ወታደር ልኮ በክርስቲያኑ ህዝብና በቤተ ክርስቲያን ላይ የፈጸመውን ግፍ መሐመድ ግራኝ እንኳ አልሰራውም። ወንድሜ ሆይ በሌላው ጊዜስ እንጣላ፣ ለስልጣን ለሀብት ብለን እንጋጭ፣ ግን እንደዚህ ያለ ሁላችንን የሚያሳዝን ግፍ ሲፈጸም ያን መርሳት ይገባናል። እኔ ብዙ ምኞት ነበረኝ። ከነዚህ አውሬዎች ጋርም በመጋባትና በመዝራመት አንድ ሆኖ መኖር የሚቻል መስሎኝ ነበር። አሁን ግን አየሁት፣ በጣም ጥልቅ የሆነ ጥላቻ ያላቸው ሰዎች ናቸው። ደጃዝማች ቤት ይረዳኛል ብዬ አስቤ ነበር፣ እሱ ግን አሁን ያጋጠመኝን ሐዘን መሳሪያ አድርጎ ሊከዳኝ ያሰበ ይመስለኛል። እኔ ግን ብቻዬንም ብሆን ዘምቼ የፈለገው ይሆናል እንጂ ይህን በእኛ በሰዎች ላይ ብቻ ሳይሆን በእግዚአብሔር ላይ ጭምር የተፈጸመ ግፍ እበቀላለሁ። ይሁን እንጂ ይህን አመፅ እርሶም በቀላሉ እንደማያልፉት ተስፋ አደርጋለሁ። ጎጃምና በጌ ምድር በስም ሁለት የሀገር ክፍሎች ሆነው ይጠሩ እንጂ ሃይማኖታቸው፣ ወጋቸው፣ ልማዳቸው አንድ ከመሆኑ በላይ በጌ ምድርነት የሌለበት ጎጃሜ፣ ጎጃሜነት የሌለበት በጌ ምድሬ ብዙ ያለ አይመስለኝም። ስለዚህ ምንም እንኳ ይህ ቤት የተሰራው በድንቢያ ቢሆን በጎጃም ሕዝብ ላይ እንደተሰራ አድርገው የክርስቲያኖች ሕዝብ ደም ለመበቀል በማደርገው ዘመቻ እንዲረዱኝ አደራዬን ልኬያለሁ። ደጃዝማች ማሩ። ማለትም የተለመደው ነበር። ደጃዝማች ጎሹም የተፈጸመውን የአርመኔነት ስራ ሰምተው እጅግ አዝነውበትና ተቆጭተውበት የነበሩ መሆኑንና በዚህ ምክንያት በሚደረገው ጦርነት ተባባሪነታቸውን በማረጋገጥ ለደጃዝማች ማሩ መልሱን ላኩላቸው። እናትና አንድ ልጅ። ወይዘሮ ስትጠገብ በዘመድ ምን ያህል መድኃኒታቸው የሚታወቅ ነው። ከዚህ በላይ በእድሜም ቢሆን ገፋ ካሉ በኋላ ወደ 40 ዓመት ግድም ነበሩ ለሴት ወደ ድሜ ነው ወደ አምሳው ከሄዱማ ያው የቆብቾኛ መሆን ነው የወንድ መኮንን የሴት ወይዘሮ ልጅ ሁኖ በጎንደርና በጎጃም እየኖረ ትምህርት የማይማር ልጅ ከትልቅ ሰው እንደተወለደ ሊቆጠር ስለማይችል ይህን ከመግለጫ በላይ የሚሳሉለትን ልጃቸውን በዚያ በትንሽ እድሜው ወደ ሸንከር ተክለ ሃይማኖት ሂዶ እንዲማር አደረጉ። ነገሩ ግድ ሆኖባቸው ወይም ሳይቸግራቸው ለህፃን ልጅ መምህርና ቀለም አማጽ ሲሉ በጎንደር ከተማ ማስተማራቸውን ትተው ወደ ሸንከር ልከው ከዘወትሩ እንባቸው በላይ ለሱ ደግሞ የእንባ ጉልማ መድበው ትዝ ባላቸው ቁጥር እያለቀሱ ተቀምጠው ሳለ በሸንከር ቤተ ክርስቲያን መምህራንና ተማሪዎች ላይ የተፈጸመውን ነገር ሰሙ። ነገሩን እንደሰሙ በቃ ያው ተብጅ ሆኑ። ለጊዜው በቀሃወን ገብተው ወይም በገመድ ታንቀው እንዳይሞቱ ያው ያሉት ዘመዶቻቸውና ጎረቤቶቻቸው በእግር ብረት አሰሯቸው። አንድ ቀንና አንድ ሌሊት እህል ውሃ ሳይቀምሱ ሳያቋርጡ በመጮኋቸው ልሳናቸው ተዘጋና በፍጹም ደክመው ወደቁ። በኋላ ነገሩ ስላስቸገረ በቅሎ ተጫነና ከበቅሎ ላይ ሆነው ሰው ደግፏቸው እንዲሄዱ ቢሞከር ከበቅሎው ሊወድቁ እየሆኑ አስቸገሩ። በዚህ ምክንያት አራት ሰዎች ሆነው አንዱ ከበቅሎዋ ላይ ሆኖ ከደሃራው ጋር አጣብቆ በመያዝ እንዲደግፏቸው፣ ሁለቱ አንዱ በግራ አንዱ በቀኝ ሆነው ምናልባት ከደጋፊው እጅ አምልጠው ሊወድቁ ቢሉ እንዲደግፉ፣ አንዱ በቅሏ እንዳጋጣሚ አንድ ነገር አይታ እንዳትደነብር እንዲሁም በሚፈለገው እርጋታ እንድትራመድ ለቀዋን ይዞ እንዲስብ ተደረገና ወደ ደንቢያ ጉዞ ጀመሩ። የዚያን ዕለት እንደምንም ብለው ደንቢያ ፈንጃ ከተማ ጥግ ደርሰው ወይዘሮ አትጠገብን ከእኛ ብርቅ ዘመዳቸው ከወይዘሮ የውብዳ ቤት አደረሷቸው። ወይዘሮ የውብዳ የወይዘሮ አትጠገብን ሁኔታ ሲያዩ ራሳቸውም ለጩኸት ይገለገሉ ጀመር። እንዴ ይቆዩ እንጂ መቤቴ አለ ወይዘሮ አትጠገብን ካመጧቸው ሰዎች አንዱ። ምንድነው የሆነችው አሉ ወይዘሮ የውብዳ። ስለ ልጃቸው ነው። ልጇ ምን ሆነ? የሸንከሩ እልቂት ዕለት ሞቷል ብለው ነው። እንዴ ከዚያ ወዲህ ወደ እኔ ሰዎች አመጣውልኝ እናቴ ትሞትብኛለች ብሎ እያለቀሰ ስላስቸገረኝ አይደለም ተሰው ጋር የላኩት አሉ ወይዘሮ የውብዳ። ወይዘሮ ትጠገብ ወይዘሮ የውብዳር ንግግር አሰሙም ነበር። ወይዘሮ የውብዳርም ወደ ወይዘሮ አትጠገብ ቀረብ አሉ። ከዚያም ወይዘሮ አትጠገብን ቀስ ብለው ጠሯቸው። ወደ ላይ እታለም አትጠገቤ ምን አሉ ወይዘሮ አትጠገብ ሽው የሚል ነፋስ በመሰለ ድምፅ። ካሳ እኮ ደህና ነው። አይደረግም። እኔው ትሻፈር ልብላልሽ ካሳ ደህና ነው። ወይዘሮ አትጠገብ ተዝለፍልፈው ከወደቁበት ብድግ ብለው ተነሱ። ከድምፃቸው መዘጋት በቀር ሌላው ሁሉ ድካም ለቋቸው እንደ ራስ ኢማም ፈረሰኞች ጣና ገብቶ ሰጠመ። ታለም የት አገኘሽው አሉ ወይዘሮ አትጠገብ በድጉ ድምፃቸው። አንድ ቁራሽ ልመና እንደሄደ ያመለጠ ትልቅ ተማሪ ያለቁ ጓደኞችን ለማየት ወደ ሸንከር ቤተክርስቲያን ብሄድ ካሳ ብቻውን ያለቁትን ሰዎች እየተዘዋወረ እያየ ሲያለቅስ አገኘሁትና ስወጣ እንዲህ ሰውዬ ጋር ተገናኘው። ከዚያም ወዴት እናደርስ ስንለው ወደዚህ እየመራ መጣን ብሎ ተን ሰውዬ ጋር አድርሰውልኝ ተመለሱ አሉ ወይዘሮ የውብዳ። አውቀሽ ነው ታለም አሉ ወይዘሮ አትጠገብ። ማርያምን እውነቴን ነው። ዛዲያ አሁን ወዴት ሄደ? ወደ እናቴ ታላቃችሁኝ እሞታለሁ ብሎ ስላስቸገረኝ ከሰው ጋር ወደ ጎንደር ተልጄው ነበር። ከምን ሰው ጋር? ከኛ ሰዎች ጋር ነው። ዛዲያ እንዴት አላገኘኋቸውም? በመንገድ ላይ ተላልፋችሁ ይሆናል። ታዲያ ምን ማድረግ ይሻለኛል? አንቺም ደክሞሻል። ከሰዎቹ አንዱ ነገ ጠዋት በበቅሎ ወደ ጎንደር ይመለስና ይዞት ይምጣ። ከሆነ አሁን ይሄድልኝ ነገ ደግሞ ያጣው ይሆናል አሉ ወይዘሮ አትጠገብ። አሁን በደለማ ይደክመዋል አሉ ወይዘሮ ይወጃ። ይደደም በቅሎ አለ አለ አሉ ወይዘሮ አትጠገብ። አሁን ይዱልኝ እንደሆነ የሚሉት ግዴለም ምን ያስቸግረናል? እኔ አሁን ተነስቼ ገብቻ ባለው አለ ወይዘሮ አትጠገብን ካመጣቸው ሰዎች አንዱ። እሺ እግዚአብሔር እሺ ይበልህ አሉ ወይዘሮ አትጠገብ በዝጉ ድምጻቸው። ሰውየው ንግግሩ ስላስተሰማው ሌላ ነገር የተናገሩ መስሎት የጋቢውን ጫፍ ወደ ላይ አጠፋ አድርጎ ጎንበስ አለና ምን ነበር ምን የነገሩኝ አለ። አይኔ ጉድ አልሰማህ አልኩ። እግዚአብሔር ይስጥልኝ ነበር ያልኩ አሉ ወይዘሮ አትጠገብ። ራስ ከበዱና ከዚያ ጥሩ የደም ያጠላ ከተጠጡ በኋላ ሰዎች ተነስተው በቅሎን ጫኑ። ብቻህን እንዴት ትሄዳለህ? እኔ አብሬ ልሄድ እንጂ አለ ከወይዘሮ አትጠገብ ጋር ከመጡት ሰዎች ሁለተኛው። አይ ምንም አያስፈልግ፣ እንደ ልቤ በቅሎውን እየጋለብኩ ብሄድ ይሻለኛል አለ ለመሄድ የተነሳው ሰውዬ። እሺ እንግዲያስ ደህና ነው አለ ሁለተኛው። መንገደኛ ሰውዬ በቅሎውን ስቦ ሊወጣ ሲል ወይዘሮ ይወጃ የኔ ወንድም በቁምም አንዱ አንቻ ድገምና በእህል ፈረስ ገስግስ አሉ። ግድ ለሜቴ የእውነተኛዋን ፈረስ ልጅ ስለያዝ የእህሉ ፈረስ ባይበዛም ምንም አልል አለ መንገደኛው። ሁሉም በቀልዱ ሳቁ። ወይዘሮ አትጠገብም ፈገግ አሉ። ሰውየው ለቀልድ ጠላ ለመድገም አለመፈለጉን ቢናገርም ቁሞ ሳይሆን ቁጭ ብሎ አንድ ሳይሆን ሁለቱን ዋንጫ ጠጣና በበቅሎው ላይ ተጋብቶ ወደ ጎንደር የሌሊት ጉዞውን ቀጠለ። ከጧቱ በአንድ ሰዓት ግድም ላይ ከወይዘሮ አትጠገብ ቤት ሲደርስ ካሳ ከዚያ የወሰዱትን ሰዎች መልሳችሁ እናቴ ወደ ሄደችበት ውሰዱኝ እያለ ሲያስቸግር ስላደረ ገና ጎህ ሳይቀድ ይዘውት ወደ ደንቢያ ተመልሰዋል ብለው ነገሩት። ሰውየው ምንም ሳያርፍ ፊቱን ወደ ደንቢያ መለሰና ያን ሲሰግር ያደረ በቅሎ ሂድ ዛሬ የአባትህን ሳይሆን የእናትህንና የአጎትህን ሥራ መፈጸም አለብህ አለና የበቅሎ ግልሚያውን ጀመረ። የበቅሎ ጀርባ ተነስቶ እስኪገጠብ ሲጋልብ ገና በጊዜ ከወይዘሮ የወዳር ቤት ሲደርስ ወይዘሮ አትጠገብ ተበር ላይ ቆመው መንገድ መንገዱን ሲያዩ ቆዩት። ገና ከበቅሎ ዱብ ሲል ካሳስ አሉ ወይዘሮ አትጠገብ በታላቅ ጉጉት። አልመጣም እንዴ አለ ሰውየው። ኧረ አልመጣም አሉ ወይዘሮ አትጠገብ። እንዴ እኔማ በጧት ደርሼ ብጠይቅ ተቤት አድረው ሰዎቹን ወደ እናቴ ውሰዱኝ እያለ ስላስቸገራቸው በሌሊት ተነስተው ይዘው ተመለሱ አሉኝ። ለካ ልጄ ሙቶ ሳለ ነው አውቃችሁ መደልሉኝ አሉና ወይዘሮ አትጠገብ በዚያ የተዘጋ ድምፅ አዲስ ጩኸት ጀመሩ። እንዴ ምን ነው መቤቴ? ደህንነቱንማ እሜቴም አረጋግጠውልን እኔ ሄጄ አረጋግጬ የለም ለምን እንደዚህ ይሆናሉ አለ ሰውየው። ወይዘሮ ይሁዳርና በዚያ የነበሩት ሁሉ ስለተቆጣቸው ሂደው አልጋው ላይ ጋደም አሉና ካሳን እያስታወሱ ድምፃቸውን ሳያሰሙ እንባቸውን ማጉረፍ ጀመሩ። ሚስቴ እንደምትመኝልኝ እንጂ እናቴ እንደምትመኝብኝ አትስጠኝ እንደሚባለው ሁሉ እናት ለልጇ ለእኔ ነገር ያጋጥመዋል ብላ ከምታስብ ይልቅ ክፉ ነው ትዝ የሚላት። ዘምቶ እንደሆነ በጦር ሜዳ ላይ ቆስሎ ብቻውን ወድቆ ስለ ወንድ ልጅ አምላክ አንዲት ጠብታ ውሃ ሲል የሚያቀምሰው አጥቶ ውሃ ጥማት እንደደከመ አውሬ መጥቶ ሲዘነጥረው ወይም አሞራ ሲነችፈው ለእርሻው እንደሆነ እባብ ሲነድፈው መብረቅ ሲመታው በሬ ሲወጋው የሚቆርጠው ዛፍ ሲወድቅበት ለንግድ ወጥቶ እንደሆነ ቀማኛው ወንበዴ ገንዘቡን ቀምቶ ልብሱን ገፎ ገድሎ ጥሎ ሲሄድ እንዲያው በማንኛውም አቅጣጫ ቢሆን እናት ስለ ልጇ የምታስበው የሚደርስበትን ክፉ ነገር እንጂ ስለሚደርስበት መልካም እድል የሚታያት ነገር የለም። በዚህ መንገድ በወይዘሮ አትጠገብ ሁኔታ መፍረስ እውርነት ነው። ያላቸው ልጅ እሱ ብቻ ከዚያ በላይ ሕፃን ከዚያ ላይ የአረመኒነት ሥራ በተፈጸመበት ቤተ ክርስቲያን ውስጥ ሲማር የነበረ ታዲያ አሁን ለማግኘት ሳይችሉ የሰማይ መላእክት መጥቶ ካልሞተም ሙች አትጠገብ እኔ እንዳልሞትኩኝ የተፈጠርኩት ፍጡር ልሙትልሽ ቢላቸውስ እንዴት ሊያምኑት ይችላሉ? ከዚህም ብለው ፊታቸውን በኩታቸው ሸፍነው ሲያርሱ አንድ አስፈሪ ፍሬት በታላቅ ሰሌዳ ላይ ተስሎ ወደ ፊታቸው ቀረበ። በቅቤ የተነከረና የሚከረፋ ሽርጥ የታጠቀ ጠጉሩ የተንጨፈረረ አንድ ጠም ቀጠን ረዘም ያለ ሰውዬ የሚያብለጨልጭ ካራውን ይዞ ከሳን ሲያባርር ካሳ አንድ ድንጋይ አንስቶ የወረውርና የሰውዬውን ገረት በድንጋዩ ደልድዞ ሲሮጥ ሰውዬው ተከታትሎ ይዞት አመልጣለሁ ብሎ ሰውዬው ጎኖች ወዲህና ወዲያ ሹልክ ሹልክ ሲል ሰውዬው እጁን ጥምዝዝ አርጎ ይሰብረዋል። እዚያም በራሱ ቋንቋ አንቺ ሾላካ አያሳይሻለሁ ብሎ መሬት ላይ ጋድሞ ደረቱን በእግሩ ይረግጥና በዚያ ስለስካራ አንገቱን ብጥስ ያደርገዋል። የካሳ ራስ ብቻዋን እየሳቀች ስትሽከረከር የቀረው ሰውነቱ ቶሎ አልሞት ብሎ ሲዘፈዘፍ ይቆያል። ሰውየውም ሊሰልበው ይፈልግና ይሄ አሁን የዚህ ህፃን ሰለባ ምን ወንድ ሊያሰኘኝ ነው ብሎ ትቶት ቤት ከጀመረ በኋላ ለምን የሰለባ ከለፊቴ ከሌሎች ይጎላል ብሎ ተመልሶ ይሰልበዋል። ይለወጥ ይልና ደግሞ ካሳ በሩጫ ስለማይያዝ በድንጋይ ተማቶ ሲሮጥ አንዱ በጥይት ጀርባውን ሲለው ልክ እንደ ኳስ ጉኖ በፊቱ ሲደፋ ይታያቸዋል። በዚህ ሁኔታ የተጨነቀው ኑሮ የሚፈጥረው ልዩ ልዩ የመከራ ቀስ በካሳ ላይ እየተለዋወጠ ሲፈጸም እየታያቸው ሲሰቀሰቁ ቆዩና የሰመመን እንቅልፍ ስርቅ አደረጋቸው። በእንቅልፋቸው ላይ ጥቂት እንደቆዩ ካሳም ለራሱ እናቱ በድንጋጤና በሐዘን የሚሞቱበት መስሎ እየታየው ወይዬ ብለው ከድንጋይ ላይ ሲወድቁ ያዘወትር ሲሰቃይ የኖረ ልባቸው ስክክ ብሎ እንደወደቁ ሲቀሩ ውሃ ውስጥ ዘለው ገብተው ሲሰጡ በግመት ሲታነቁ እየታዩት ራሱ ተቸግሮ ሰውን ሲያስቸግር ራሱ እያለቀሰ ሰውን ሲያስለቀስ ሰንብቶ ከሸኞቹ ጋር ተመልሶ ከወይዘሮ ይሁዳብ ቤት ደረሰ። እንደደረሰ ማንንም ሳያነጋግር እማምዬ ወዴት ናት አለ። ቆይ እንዳትቀሰቅሳት ደክሟት ተኝታለች አሉ ወይዘሮ ይወዳር። ተይ አንቺ እማማ ይወዳር አለና ካሳ ወይዘሯ ስትጠገብ ወደ ተኙበት ሩጦ ሄደ። ከዚያም እናቱን በእጆቹ እየጎተጎተ እማምዬ እማምዬ አለ ካሳ። ወይዘሮ ስትጠገብ ብድን ብለው ፊታቸው ገልጠው ይመለከቱ ካሳ ከትጋቸው ቆሟል። ካሳ በህልሜ ነው የኔ ዓለም ቀረቀየት ነው መስል አሉ በተዘጋ ድምፃቸው። አይዞሽ እማምዬ እኔ ደህና ነኝ አለ ካሳ። የኔ ዓለም አሉ ወይዘሮ ስትጠገብ ካሳ ቅፍ አድርገው ይዘው እንባቸውን እያፈሰሱ እማምዬ አይዞሽ አታልቅሽ አለ ካሳ እሱም እያለቀሰ እጆቹን በእናቱ አንገት ላይ በመጠምጠም።
መቅደላ አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። አይመዩ ቱርክ ባይ የምሸሽም መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ከኛ ካንቺ ጋር ነመዩ ቱርክ ባይ የምሸሽም አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ሞሱ ሲጠጣት ነመዩ ቱርክ ባይ የምሸሽም
የባንዲራ ታሪክ በሀበሻ ምድር እንዲህ እንደዛሬው ዋጋው መስታሳይ ሆን እኩል ከራፊ ጫርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጫን ሁለት ክንድ በሆነች ባንዲራ ገጣጥሞ በማፈር አንድን ህዝብ አንድ አርጎ ማኖር እንደሚቻል ከተዋበች በቀር ህዝቡም ሹማምንቱም ራሱ ቴዎድሮስን ከቶ አያውቅም ነበር። የዚያን ቀን ለሊት ግን እንደነገ ጠዋት ደረስጌ ማርያም ላይ ንግስና ሊቀባ ክፉኛ ሀሳብ ይዞት እንቅልፍም እንደ ሰው ሙልጭ አርጎ ክዶት እልፍኙ ውስጥ ሆኖ ስላንዲት ሀገሩ ስላንዲት ውዳጁ ቋፍ ላይ ስላለች ለሀሳቡ ማሰሪያ አቶ እግር ተወርች እንዲህ ሲንጎራደድ ሌላኛ ውዳጁ የሴት ባለመላ ተዋበቻሊ ግን ልታነቃው አለች። ካሳ መከታዬ ሐሳብ ለምን ገባ ሐልልም የኔ አባት ቀደምም አየው ማዱን ስትገፋው አልዋጥ ፍግሮ ባፈል ሲፈራተት የጎረፍከው ፍራት አውቃለሁ ጌታዬ የንቅልፍ የረፍት ያንጀትን ጠላት ይቹ ሀገርህ ናት። ደግሞ ምን አባቱ እንቅልፍ ሲቅርብህ ወዴት ታውቀውና ጣሃን የማንቃት አድርጎት ሲያበቃ ምንን ታርፏለ ይሄው ጉበት ካደል ለሀገር ሲታቀና እንቅልፍ ሲቀርብ ወዴት ታውቀውና ቁስሉን ነካችበት ብሶቱን ልፋቱን መከራውን አልፋ ህልሙን አየችበት ካሳንገቱን ደፋ እሷ ፊቷን ዞረች እንዲህ የሆነ ዕለት ከሱና እሷ በቀር ባዕድ የማያውቃት የአይኑን ገደብ አልፋ የምትፈስም ባለች ያችን ባለች እንግዲህ አለመይሳው እንግዲህ በኔ ልፋትና በኔ ድካም ሳይሆን በእግዚአብሔር ይሁን ማለት ለዚህ ማረግ መርቶ ሰጠኝ ይሹማት እሱ ሰነዝር እሱ ከኔ ቀድሞ ባላንጦችን እየጣለ ወሰኔን ያፈፋ የታጠቁ ጉልበት እንደቻለ ሞገሴን ያገዘፈ እንደልቤ መሻተር ከኔን ያከለ እግዚአብሔር ይመስገን ይሄው ለዚህ በቅቻለሁ ተመስገን ከማለቶች ተስለት ከፍለውስ ይሄ ከፈራስ ከባለ ግን አለመይሳው ግን ነገ ማለዳ ቅባቱን ተቀብዬ ዘውዴን ስደፋ ህዝቡ ይጠብቃልና ገባለት ቃል ኪዳን ፈቅደህ ስጠኝ ስለው ይችን ትልቅ ሀገር ምን ይሄል ማለት ምን ጨብጬ ልቁረብለት ምንስ ብዬ ልናገር ሲመላካለሽ ተዋቦ ካንቺ እንኳን ልበደር በማተብ የምዳልምን የባለሌጣ አንገቱ የስላሙ ምናት ይቻገር በጊዮን እንዳልምን ኦሞ ጉደር አዋሽ በርከና ባሮ ተከዜ ጉማራ በይውሎጊያ ሁሉም ገንዘቧ ነው የትኛው ተየቱ ወልጦብኝ በየትኛው ልማልላት ለኢትዮጵያ ሽናሻ ጋምቤላ ኦሮሞ ጉራጌ አገው ወላይታ ትግሬ በይው አማራ በምድሯ የተቀለበበ ሁሉ በስሟ ነው የሚጠራ አለች ተዋቡ አሁን እስላም ስትል ሸማኔው ትዛለኝ ጆርቅ የሚሉት አህመድ የቦጋለ በልተሎ በልካሳ አሽተራ አስጠራልኝ ገብርዬ ታለ ገብርዬን አስጠራው እሱ ነው የልቤ ሲጋልብ የሚነፍስ ከጎህ ቅዳጅ በፊት መልክቴን ይዞልኝ ከደጁ የሚደርስ ካሳን ግራ ገባው ግን አይጠይቃትም አምስት ስድስት ጊዜም እንደዚህ አዋክባው እሷው ነድፋ እሷ ባስታ እሷ አድርታ እሷ ፈትላ ባመጣቸው ሀሳብ ባሳየችው መላ ብትንትን ሀሳቡን ገጣጥማ ስሰፋው አይቷልና ባይኑ ለምን ማለት ትቶ እንዴት ማለት ትቶ ገብርዬ ይጠራ አለ ወዲያው ነው ገብርዬ ከታንጉት ሙቅቅስ በውድቅ ስተላቆ ከነጋሻ ጃግሬው ገና እንደደረሰ እሰይ የኔ አንበሳ ስትለው ተዋበሽ ገና እንኳን በወጉ የወጉን እጅነን ሳትሰጥቶም አልጨረሰ። እሰይ የኔ አንበሳ እንተስኪች ምራቅ ምድር መጥቷት ሳትከር ስትገሰግስ ሄደህ ደገኞቹ መንደር አህመዴ ለሚባል ጆርቅ ሸማኔ ቃሌን ቃል ሳትጨምር እንዲህ ብለህ ንገር። በአገር ሰማይ ስትፈልቅ የቅርቡን የሩቁም እኩል እንደሚያያት የማርያም መቀነት በዚህ አረንጓዴ ቢጫ ቀይ ጥለት አንተ ስትለካት ሁለት ክንድ የሆነች ጥልቅምት ባንዲራ ውብኛ አርጎ ሰርቶ ነገ ማርያም ድረስ ይዟት እንዲመጣ አጥብቀ አርቀ ንገረው አደራ። በማለት ተዋበች ግብጦች ለእጅ መንሻ ከላኩላት መሀል የሐር የሆነውን ጥለት ቅድስ ብላ ለገብርዬ ሰጥታው እሱም ቅድስ ብሎ ከነጀሌዎቹ ከወጣ በኋላ ካሳ ፈገግታለ። የጥድፈቷ ሚስጥር ቋጠሮ ተፈቶ ብትንትን ሀሳቡን በአንድ ስለዋለ ካሳ ፈገግታለ። ስምንት መቶ አርባ አምስት ዓመተ ምህረት የተራራው አናት ገና ሳይላቀቅ ከአድማስ ጥቁር እግር በአህመድ አማረኛ ሰማይ ሳይቀላ በአግባቡ ሳይሰግር አህመድ የቦጋለ የንጋት ስግደቱን አሰላምቶ አብቅቶ ልክ ፊቱን እያበሰ ፊታውራሪ ገብርዬ ከነጀሌዎቹ ደጁ ላይ ደረሰ። የፈረሶች ኮቴ ደጅን ሲረመርም የሰማው አህመዴ ልቡ ድንግጥ አለ። እንዲህ በማለዳ የሚደርስ ደጄ መርዶ ነጋሪ ነው ደግሞ ማን ተለየ የትኛው ዘመዴ ከቱ የኔ ሀዘን ዳርም የለውም። እንዴት አደራችሁ? ይህን ድምፅ ያውቀዋል። ይበልጥ ተሸበረ። ምላሽም አልሰጠ፣ በርም አልከፈተ። ድርቅ ብሎ ቆሞ ወይ ወንድሜ አለ። ክተት ሲባል ከቶ ከመይሳው ጋራ አብሮ የዘመተ አንድ ወንድም ነበረው። ያ ወንድሙ ሞተ። ጌቶች ገብርዬ ጥሪውን እንዲህ ሲደጋግም ገፋ አድርጎ ወጥቶ የጎጆውን ግርግም ድሮ አውጫለሁ ለደግም አልነበር አደባባይ ቆሜ ሸማ ሳውለበልብ ያየሁት በህልሜ። ወይ ወንድሜ ወንድሜ የለ እንደሱም አይደል ገብርዬ አቋረጠው። ተዋበች ልካል ነው አረንጓዴ ቢጫ ቀይ ጥለቱን ሰጠው። አስከትሎ ደግሞ ቃሌን ቃል ሳትጨምር ያለችውን መልእክት ቃሏን ቃል ሳይጨምር ረግጦ ሲነግረው የመናሙ ተፍሲር ብስራት ሆኖለት እጅ ወርቅ ተሳለው። አለም እንዴት የአንድ እናት ሆድ አንድ ላይ ያበቅላል? አንድ ደህና አንድ ጠብ ብረገም ነው እንጂ ክተት ሲል ከትቼ እንደዚያ ወንድሜ ከመይሳው ጋር ጎንም አልሰለፍ የቆጭ ነበር። ይሄው ዛሬ ግና አላህ ያለለታ ለሀገር ስራ ስለኝ ረብ ያለው ስራ ያውም የመይሳውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በኔ ጥበብ ያውም በሰው እጆች ከሰውም በኔ እጆች በሸማ እንድሰራ ታሪክ እድል ሰጠኝ። ብሞትም አይቆጭም ከዚህ በኋላ። አህመዴ ሸለለ፣ አህመዴ ፎከረ፣ በደስታ ሰከረ፣ በደስታ ለቀሰ፣ ሩጦ ቤቱ ገባ። ሶስቱንም ልጆቹን ሚስቱን ቀሰቀሰ፣ ነገራት ለሚስቱ ከምርጥ ዝሃ መሃል ምርጡ ዝሃ መርጣ እንድታቀርብለት ቶሎ ብላ ዝልካ አዘዘ። ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት አስር አስር ቀለም እንዲያዳውሩለት። ሶስት ሰዓት ማለፈጀ። መቀነት ሸማቀው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመቶ ባንዲራው ሲቆረጥ ሶስት ሰዓት ማለፈጀ። ፈቅሎ ከጋጥ ወጥቶ በቄት ተሸልሞ አህመድ ተነሱ ጋማው ላይ ወጥቶ እሱ ሲኮለኩል በቁሎው ኑሮ ሲሮጥ 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 ደረስየ ማርያም ላይ ደርሰው ፈጣው ሲጠልቅ እዚያ መሃል አልፈው አህመድ ለመይሳው ባንዲራውን ሲሰጥ ሰዓትም አልፈጀ። መይሳው ደስ አለው። የወርዱ ምጣኔ የጠርዙ ጥብቅነት የጥለቱ አጣጣል ጥበቡ ደነቀው። ተባረክ እጅህን ቁርጥማ ተንካው በሆዱ መረቀው። ካሳ ዞሮ ሄደ። አህመዴ ተጣራ። መይሳው ዞር አለ። ባንዲራው ሲሰራ ተርፎ ስለነበር ብዙ የሐር ጥለት ካቁማዳ ወጥቶ እሱ ዘረጋለት። ካሳ የዚህ እንዳ ሰው ፍጹም ታማኝነት ገራገር ልቦና ባስተዋለ ጊዜ የጎንደር አዝማሪ አቀነቀናትን በልቡ እያዜማት በልቡ ያላትን ያችን ምርቃት ተባረክ እጅህን አይንካው ቁርጥማት በአፉን ደገመ። የጎንደር አዝማሪ በእና አህመዴ ዘመን እስላም አልኩሽ እንጂ እጁ የሚታመን ሸማኔ ማሞልቷል ደሞ ለመሸመን ይልታ
ክላላ ፕሮግራማችን በዚሁ ይተናቀቃል።